የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ፍርድ ቤት በመድፈር የተፈረደባቸው የእነ አቶ ዳንኤል ሽበሺ ቅጣት የሚጀምረው ድርጊቱን ከፈጸሙበት ቀን አንስቶ መሆኑን አስታወቀ። አንደኛ ተከሳሽ አቶ ዘላለም ወርቃገኘው ያቀረቡትን የክስ ይሰረዝልኝ ጥያቄ ውድቅ አድርጓል። ፍርድ ቤቱ ለውሳኔ ተለዋጭ ቀጠሮም ሰጥቷል። መለስካቸው አማሃ ዘገባለሁ።
ፍርድ ቤቱ መዝገቡን ዛሬ የቀጠረው በሶስት ጉዳዮች ላይ ብይን ለመስጠት እንደሆነ አስታውሶ ብይኖቹን ይፋ አድርጓል። የመጀመሪያው ነሐሴ 14 ቀን 2007 ዓ.ም ይኸው ችሎት በሰጠው ብይን መሠረት በእነ አቶ ዘላለም ወርቅአገኘሁ መዝገብ አቃቢ ሕግ በሽብር ድርጊት ክስ ከመሠረተባቸው 10 ሰዎች መካከል የቀድሞው አንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ፣ የአረና አመራር አባል አቶ አብርሃ ደስታ እንዲሁም አቶ አብርሃም ሶሎሞን የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ይሁንና ሶስቱ ማለትም አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታና አቶ የሸዋስ አሰፋ በክርክሩ ሂደት ፍርድ ቤት በመድፈር ወንጀል የተፈረደባቸው በመሆኑ እስከ ዛሬም ከእስር እንዳልተፈቱ በመጥቀስ ቅጣቱ ከመቼ ጀምሮ እንደሆነ እንዲገለጽላቸው ያቀረቡት አቤቱታ ነበረ። ፍርድ ቤቱ ይህን በተመለከተ ቅጣቱ መቆጠር የሚጀምረው አቤት ባዮቹ እጃቸው ከተያዘበት ቀን ጀምሮ ሳይሆን ፍርድ ቤት ደፍራችኋል ከተባሉበት ከመጋቢት 1 ቀን 2007 ዓ.ም ጀምሮ እንደሆነ ግልጽ አድርጓል። አንደኛው ተከሳሽ አቶ ዘላለም ወርቅአገኘሁ ቀደም ባለው ቀጠሮ ለፍርድ ቤቱ ባቀረቡት አቤቱታ ከቆጠሯቸው ምስክሮች መካከል አቶ አንዳርጋቸው ጽጌ ሊቀርቡላቸው እንዳልቻሉ፣ ይኸው ፍርድ ቤት ከአንድ ጊዜም ሁለት ጊዜ ይዟቸዋል ለተባለው ብሔራዊ የጸረ ሽብር ግብረ ኃይል ትእዛዝ ሰጥቶ ምስክሩ እንዳልቀረቡ አውስተው፣ ስለዚህ እኚህ ምስክር ሊቀርቡ እንደማይችሉ እየታወቀ ከዚህ በኋላ በቀጠሮ መመላለስ እንደማይፈልጉና ከእኚህ ምስክር ጋር ተያይዞ በክሱ ውስጥ የሰፈረው ፍሬ ነገር እንዲሰረዝላቸው አመልክተዋል። አቃቢ ሕግ በበኩሉ በክሱ የሰፈረው ፍሬ ነገር የሚሰረዝበት ሕጋዊ አግባብ እንደሌለ መቃወሙንም ፍርድ ቤቱ አስታውሷል። ጨምሮም ተከሳሽ ለምስክሩ መጥሪያ በተገቢው መንገድ ሰጥተው ለመቅረብ እንዳልቻሉ የሚያረጋግጥ ማስረጃ በመዝገቡ ውስጥ ስላልተገኘ ከእኚህ ምስክር ጋር የተያያዘው የክሱ ፍሬ ነገር ይውጣልኝ የሚለውን የተከሳሽ ማመልከቻ ውድቅ አድርጎታል። በተለይ ይህን ብይን በተመለከተ ግልጽ እንዲያደርጉልኝ በዚህ መዝገብ የስድስተኛ ተከሳሽ የአቶ ዮናታን ወልዴ ጠበቃ አቶ አምሃ መኮንንን ጠይቄያቸው ነበረ።
ፍርድ ቤቱ እውቅና ያልሰጠው ለእኚህ ምስክር መጥሪያ መድረሱን ጉዳይና ምስክሩ ሊቀርቡ የማይችሉ መሆናቸውን እንደውም ፍርድ ቤቱ ዛሬ ሲያትት ሊቀርቡ የማይችሉ መሆናቸውን ፍርድ ቤቱ ግምት ይውሰድልኝ ብሏል ነው ያሉት። ፍርድ ቤቱ ግን ግምት የሚወስድበት ምክንያት የለም። አንደኛ ሊያቀርባቸው የሚችለው አካል በትክክል አልታወቀም። ያ ሊያቀርባቸው የሚችለውም አካል ላቀርባቸው አልችልም ብሎ በግልጽ ለፍርድ ቤቱ የሰጠው ማረጋገጫ የለም። እንዲህ አይነት ማረጋገጫ ከመዝገቡ ጋር አልተያዘም። በዚህ ምክንያት አቶ ዘላለም ወርቅአገኘሁ የራሳቸው መከላከያቸውን የማቅረብ መብታቸውን እንደተዉ ነው የምቆጥረው በሚል ነው እንግዲህ ፍርድ ቤቱ።
ግን እኒህ ሰውዬ ያለ ጥርጥር በእስር ላይ እንዳሉ ፍርድ ቤቱ ያውቃል። ይህን ከግንዛቤ መግባት አይገባውም አንድ ፍርድ ቤት?
ትክክል ነው። ታስረው ነው ያሉት። እንግዲህ አንዱ በተለየ ፌር ትራያል መመዘኛ ኮምፐልሰሪ ፕሮዳክሽን ኦፍ ኤቪደንስ ወይም በተለይ በተከሳሽን በተመለከተ መከላከያውን ሊያቀርብ ወይ መከላከያዎቹ እንዲቀርቡለት የማስገደድ ኃላፊነት ነው። በተለይ ይሄ ኃላፊነት ደግሞ
ፍርድ ቤቱ ነው ኃላፊነት ያለው።
ትክክል፣ በትክክል በተለይ ተከሳሽ ታስሮ ባለበት ሁኔታ ደግሞ ይሄ የፍርድ ቤት ኃላፊነት ከፍ ያለ ነው የሚሆነው። ምክንያቱም ተንቀሳቅሶ መከላከያውን ሊያቀርብ የማይችል መሆኑ ስለሚታወቅ አሁን በዛሬው የፍርድ ቤቱ ትዕዛዝ ላይ ለእኔ እንደገባኝ እስከ መጨረሻው ድረስ ተሂዶ ምስክሩን አቶ አንዳርጋቸውን ሊያቀርብ የሚችለው አካልም ታውቆ የአካልም ላቀርባቸው አልችልም የሚል ማረጋገጫ መቅረብ ነበረበት። ተከሳሹም እስከዚህ ደረጃ ድረስ መሄድ ነበረበት። መሀል ላይ ግን ፍርድ ቤቱ ግምት ይውሰድልኝ ብሎ በራሱ ጊዜ ከዚህ በኋላ ምስክሩ እንዲቀርቡ አይታዘዝብኝ ማለቱ የእሱ የራሱ ጉዳይ ነው። ለፍርድ ቤቱ ግን እኚህ ምስክር ሊቀርቡ የማይችሉ መሆኑን የተረጋገጠበት ሁኔታ የለም የሚል ነው።
በሶስተኛ ደረጃ በዚሁ መዝገብ ክስ ተመስርቶባቸው እንዲከላከሉ የተበየነባቸው እነ አቶ ዮናታን ወልዴ፣ ሰለሞን ግርማ፣ ባህሩ ደጉ እና ተስፋዬ ተፈሪ የመከላከያ ማስረጃዎቻቸውን ማቅረባቸውንና የመከላከያ ምስክሮቻቸውን አሰምተው እንዳበቁ በመግለጽ የአንደኛ ተከሳሽ አንድ ምስክር አቶ አንደርጋቸው ዝጌ ሊቀርቡ ባለመቻላቸውና የነሱ ውሳኔ በመጓተቱ ጉዳያቸው ተለይቶ እንዲታይላቸው ያቀረቡት አቤቱታ ቀደም ሲል በአንደኛ ተከሳሽ በተሰጠው ብይን መልስ በማግኘቱ አቤቱታው ታልፏል ሲል ፍርድ ቤቱ አስታውቋል። ስለሆነም ፍርድ ቤቱ በዚህ መዝገብ ውሳኔ ለማሰማት መጋቢት 29 ቀን 2008 ዓ.ም ቀጠሮ ቆርጧል። ሁለቱም ወገኖች ማለትም አቃቤ ሕግና ተከሳሾቹ የክርክር ማቆሚያ ሐሳባቸውን ከቀጠሮው ቀደም ብለው በጽሑፍ ለፍርድ ቤቱ እንዲያቀርቡ ትዕዛዝ ሰጥቷል። አቃቤ ሕግ በዚህ መዝገብ በ10 ሰዎች ላይ የሽብር ወንጀል ክስ መስርቶ ላለፉት 17 ወራት ክርክሩ ዘልቋል። ከነዚህ 5ቱ በነጻ መሰናበታቸውና 5ቱ ደግሞ እንዲከላከሉ ፍርድ ቤቱ መወሰኑንም መዘገባችን አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።